ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 7 2014 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ምዕራብ ትግራይ እየተባለ በሚጠራውና አከራካሪ ሆኖ በቆየው ከተሞች ውስጥ መጠነ ሰፊ የጅምላ እስር፣ ግድያና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን ሁለት ዓለም አቀፍ የመብት ተሟጋች ድርጅቶች አስታወቁ። በአማራ ክልል የህወሓት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች 147 ሴቶች ያስገድዶ መድፈር ጥቃት እንደተፈጸመባቸው የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን አስታወቀ። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮቻችን፣ የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ካረን ባስ የአፍሪካ ሀገራት በአሜሪካ ገበያ እንዲሳተፉና ተጠቃሚ እንዲሆኑ የሚያዘውን የአገዋ ስምምነት የባይደን አስተዳደር እንደ ኤሮፓ አቆጣጠር ከጥር 1 ቀን 2022 ጀምሮ እንዲቋረጥ ያስተላለፈው ውሳኔ እንዲራዘም የሚፈልጉ መሆኑን ትናንት ባወጡት መግለጫ አስታወቁ። በተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሰብሳቢ ካረን ባስ በመግለጫቸው እንደ አውሮፓ አቆጣጠር ህዳር 2 የተላለፈው የአገዋ እገዳ ውሳኔ የኢትዮጵያ ህዝብና መዋለ ንዋይ ያፈሰሱ አሜሪካውያን ደክመው ያመጡትን የምጣኔ ሀብት እድገት ይቀለብሳል ብለዋል። እንዲሁም ሴቶችና ህፃናትን ጨምሮ ለችግር ተጋላጭ የሆኑትን የህብረተሰብ ክፍሎች ችግር ያባብሳል በማለትም አክለዋል። ስለሆነም የባይደን አስተዳደር በኢትዮጵያ የሚገኙ ሁሉም ወገኖች ይህን ግጭት በማስቆም ተገቢውን እርምጃ ሁሉ እንዲወስዱ፣ የሰብአዊ እርዳታን ለሚሹ ሰዎች እርዳታ እንዲለግሱ፣ ሰላምን ለማምጣት የሚያደርጉትን ድርድር ለመቀጠል በቂ ጊዜ እንዲያገኙ የባይደን አስተዳደር በቂ ጊዜ እንዲሰጣቸው አሳስባለሁ ብለዋል። ካረን ባስ እንደ አውሮፓ አቆጣጠር ጥር 1 2022 ተግባራዊ እንዲደረግ በድንገት የተላለፈው ውሳኔ ዜጎች ላይ አሉታዊ ተጽዕኖ ከማምጣት በቀር ለሰላሙ ምንም አማራጭ አይሰጥም ሲሉ አሳስበዋል። በሌላም በኩል በትናንትናው ዕለት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ውስጥ ንግግር ያሰሙት ሴኔተር ጂም ኦፍ ተመሳሳይ ተቃውሟቸውን አሰምተዋል። የባይደን አስተዳደር በዲሞክራሲያዊ መንገድ በተመረጠው የኢትዮጵያ መንግስት ላይ የጣለውን ማዕቀብ በመቀልበስ የአገዋ ጥቅማ ጥቅሞችን እንዲቋረጥ ያሳለፈውን ውሳኔ እንደገና ተመልሶ ትክክለኛ እርምጃ መውሰድ ይኖርበታል ሲሉም ተናግረዋል። ኢትዮጵያ ከአገዋ እንድትወጣ የተደረገበትን የዩናይትድ ስቴትስ ውሳኔ በማስመልከት ሴኔተሩ ይህን ብለዋል።
ኢትዮጵያ we no longer have preferential trade capabilities with the United States for both.
ይህ ማለት ኢትዮጵያ ካሁን በኋላ ወደ አገር ውስጥ በማስገባትም ሆነ ወደ ውጭ በመላክ ረገድ ከዩናይትድ ስቴትስ ጋር የንግድ ልውውጥ ማድረግ የሚያስችላት አቅምና አማራጭ አይኖራትም ማለት ነው። ለረጅም ዓመታት አጋር ለነበረች ወዳጅ አገር ትልቅ በደል ነው። ኢትዮጵያ ለረጅም ጊዜ በአፍሪካ ትልቅ የንግድ ሸሪካችን የነበረች አገር ናት። ይህ የሆነው አንድም አየር መንገዷ በአብዛኛው የሚጠቀመው የቦይንግ ኩባንያ አውሮፕላኖችን በመሆኑ ነው። በዚህም የተነሳ ብዙ አውሮፕላኖች የሚጠገኑት ኢትዮጵያ ውስጥ ነው።
የሕግ መወሰኛው ምክር ቤት አባል ጂም ሆፍ በኢትዮጵያ ላይ የተወሰነው ውሳኔ በሌሎችም አገሮች ላይ ጥርጣሬን የሚጭርና አሉታዊ ተጽዕኖ የሚያሳድር መሆኑንም ተናግረዋል።
If we're willing to arbitrarily kick countries out of the agreement, other countries and American companies might not see.
እንደው በዘፈቀደ ዝም ብለን እየተነሳን አገሮችን ከስምምነቱ የምናባረር ከሆነ ብዙ አገሮችም ሆነ የአሜሪካ ኩባንያዎች በአገዋ መሳተፍን የሚያዋጣ ነገር አድርገው አይወስዱትም።
ውሳኔው ኢትዮጵያን ጨምሮ የአፍሪካ አገሮች ቻይናን በአማራጭነት እንዲይዙ ይገፋፋቸዋል ያሉት ሴኔተሩ ሩሲያና ቻይና ዩናይትድ ስቴትስን ከአፍሪካ ለመነጠል እየሰሩ መሆኑን አመልክተዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር በአዲስ አበባ የሚገኝ አንድ የሰብአዊ እርዳታ ቁሳቁስ ክምችት ማዕከልን የጎበኙ ሲሆን የእርዳታ ቁሳቁሶቹ ወደሚፈለገው ስፍራ በአስቸኳይ እንዲደርሱም አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል።
የዩናይትድ ስቴትስ አምባሳደር ጊታ ፓሲ እንደ አውሮፓ አቆጣጠር በ2021 ዓ ም አሜሪካ ለኢትዮጵያ ከመደበችው የ940 ቢሊዮን ዶላር ሰብአዊ እርዳታ መካከል ጥቂቱን መጎብኘታቸውን የአዲስ አበባው ኤምባሲ ያወጣው መግለጫ አስታወቀ። አምባሳደር ፓሲ ቃሊቲ የሚገኘውን የዩናይትድ ስቴትስ አጋር በሆነው በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የእርዳታ ቁሳቁሶች መጋዘን የድርጅቱን በኢትዮጵያ ተጠባባቂ ዳይሬክተር ሚቴክ ማጂን አግኝተዋል። ከእርዳታ ቁሳቁሶች ክምችት መካከልም በጊዜያዊ መጠለያነት የሚያገለግል 5000 ውሃ ከል የሸራ ጥቅል ጎብኝተዋል። ይህ ውሃ ከል ሸራ USAID በተባበሩት መንግስታት ድርጅት ለዓለም አቀፍ የፍልሰተኞች ድርጅት ከሰጠው 9.5 ሚሊዮን ዶላር የእርዳታ ቁሳቁስ አንዱ ክፍል እንደሆነም የኤምባሲው መግለጫ ያስረዳል። ጊዜያዊ መጠለያው በአፋር፣ በአማራና በትግራይ ክልሎች በግጭቱ ምክንያት ለተፈናቀሉ 12,000 የሚሆኑ ሰዎች ነፍስ አድን እርዳታ እንደሆነም ይናገራል። አምባሳደር ጊታ ፓሲ እነዚህ ነፍስ አድን የእርዳታ ቁሳቁሶች በአማራ፣ በአፋርና በትግራይ ለሚገኙ ተፈናቃዮች በአስቸኳይ እንዲደርሳቸው ማድረጉ በእጅጉ አስፈላጊ ነው ብለዋል። ይህ እርዳታ የዩናይትድ ስቴትስ ሕዝብ በዚህ ዓመት ለኢትዮጵያ ሕዝብ ከሰጠው ወደ 1 ቢሊዮን ዶላር ድጋፍ በጣም ጥቂቱ እንደሆነም አጽንኦት ሰጥተው ተናግረዋል። መግለጫው በመጨረሻም አምባሳደር ፓሲ በአማራ፣ በአፋርና በትግራይ መጠለያዎችንና መኖሪያዎችን ለመገንባት 16 ሚሊዮን ዶላር እንደተመደበና በቅርቡም በሰሜን ወሎ፣ በደቡብ ጎንደር፣ በዋግምራና በምዕራብ ጎጃም ለ2.6 ሚሊዮን ሕዝብ ሰብአዊ ድጋፍ በማስፋፋት ላይ እንደሚገኝ በመግለጽ ዩናይትድ ስቴትስ ሁሉንም ኢትዮጵያውያን ለመርዳት ያላትን ቁርጠኝነት መናገራቸውን ጠቁመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ዩናይትድ ስቴትስ እና እንግሊዝ በሱዳን የፖለቲካ ኃይሎች መካከል እንደ አውሮፓ አቆጣጠር ህዳር 21 2021 በተደረሰው ስምምነት የጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን መመለስን አስመልክቶ ዛሬ ባወጡት መግለጫቸው አድንቀዋል። በተወሰደው እርምጃ የተበረታቱ መሆኑን ገልጸው ስምምነቱን የፈረሙ ወገኖች ቃላቸውን ተግባራዊ እንዲያደርጉም በመጠየቅ በመግለጫቸው አሳስበዋል። እንደ አውሮፓ አቆጣጠር በ2019 ህገ መንግስቱን መሰረት አድርጎ በተደረሰበት ስምምነት የተወሰደው እርምጃ የሱዳንን የፖለቲካ ቀውስ መፍትሄ የሚያስገኝ የመጀመሪያው ምዕራፍ መሆኑን መግለጫው ጠቅሷል። የፖለቲካ ተቃዋሚዎች መፈታት፣ ለተቃውሞ ሰልፍ በወጡ ሰላማዊ ሰዎች ላይ ለተፈጸመው ጥቃት ተጠያቂ የሆኑትን የሚያጣራ ኮሚቴ መቋቋሙ፣ እንዲሁም የአስቸኳይ ጊዜ አዋጁ በቅርብ ጊዜ እንዲነሳ መታሰቡን ሁሉ እንደ አበረታች እርምጃ እንወስዳለን ብሏል መግለጫው። መግለጫው እንዲሁም በሰራዊቱና በሲቪሉ መካከል ስምምነትን ለመፍጠር በሚደረገው ውይይት በጥምረቱ ወቅት ተሳታፊ የነበሩትን የፖለቲካ ኃይሎች የማሳተፍ አስፈላጊነትን አበክረን እንገልጻለን ሲል አሳስቧል። እንደ አውሮፓ አቆጣጠር በ2023 መጨረሻና በ2024 መጀመሪያ ላይ ይደረጋል ለተባለው ምርጫ ሂደቱን የሚያመለክት ፍኖተ ካርታ ከወዲሁ ታትሞ መውጣቱ እጅግ አስፈላጊ መሆኑን እናሳስባለን ሲልም የአገራቱ መግለጫ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ቱርክ በኮቪድ-19 ሳቢያ ለሁለት ዓመታት ተቋርጦ የነበረውን የአፍሪካ ቱርክ ጉባኤን በነገው ዕለት በቱርክ ዋና መዲና ኢስታንቡል ውስጥ እንደምታካሄድ ተገለጸ። ጉባኤው ከነገ አርብ ጀምሮ እስከ ቅዳሜ ድረስ ለሁለት ቀናት እንደሚካሄድ ተነግሯል። በአፍሪካ ውስጥ ትልቅ የንግድ ግብይት እንዲኖራት በመስራት ላይ የምትገኘው ቱርክ አፍሪካ ውስጥ ከ30 በላይ ኤምባሲዎችን መክፈቷ ሲነገር፣ የቱርክ ፕሬዚደንት ታይፕ ኤርዶጋን እንደ አውሮፓ አቆጣጠር ከ2003 ጀምሮ 28 ጊዜ አፍሪካን የጎበኙ መሪ መሆናቸው ተመልክቷል። የመንግስት ዘገባዎች እንደሚያሳዩት ቱርክ እንደ አውሮፓ አቆጣጠር ከ2003 ጀምሮ ከአፍሪካ ጋር ያላት የንግድ ልውውጥ በአምስት እጥፍ አድጎ 25 ቢሊዮን ዶላር ደርሷል። ፕሬዚደንት ጆ ባይደን መሃል ዩናይትድ ስቴትስን ምስቅልቅሉን ያወጣውና በተለይ በኬንታኪ ግዛት ከፍተኛ ጉዳት ያስከተለውን አስከፊው አውሎ ንፋስ ያደረሰውን ውድመት በአካል ተዘዋውረው ጎብኝተዋል። አውሎ ንፋሱ በኬንታኪ ግዛት ብቻ በርካታ ሰዎችን ህይወት ያጠፋ ሲሆን ከመቶ በላይ የሚሆኑ ሰዎች እስካሁን ያሉበት አይታወቅም። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ያደረሰችንን ዘገባ ስመኝሽ የቆየ ታቀርባለች።
ከፍተኛ ውድመት፣ ሞትና ተስፋ መቁረጥ። ፕሬዝዳንት ጆ ባይደን ያሳለፍነው ሳምንት መጨረሻ ላይ በተከሰተው ኃይለኛ አውሎ ንፋስ በከፍተኛ ሁኔታ ጉዳት የደረሰባቸው በኬንታኪ ግዛት የሚገኙ 3 ማህበረሰቦችን ሲጎበኙ የተመለከቷቸው ስሜቶች ናቸው። ኬንታኪንና ሌሎች ግዛቶችን በከፍተኛ ሁኔታ ያመሰቃቀለው አውሎ ንፋስ ቢያንስ 88 ሰዎችን የገደለ ሲሆን በሺዎች የሚቆጠሩ ሰዎችን ደግሞ ቤት አልባ አድርጓል። ባይደን በአካባቢው የደረሰውን ከፍተኛ ውድመት ከጎበኙ በኋላ ተጨማሪ ያደጋ ጊዜ እርዳታ እንዲለቀቅ ያደረጉ ሲሆን ለሚቀጥሉት ወራት ያስቸኳይ ጊዜ ስራዎችን ለመስራት፣ ፍርስራሾችን ለማስወገድና እርዳታ ለማዳረስ እንዲረዳ ከፌደራል መንግስቱ የሚላከውን በጀት መጠን እንዲጨምር አድርገዋል።
I intend to do whatever it takes as long as it takes.
ከዚህ ውድመት ለማገገምና እንደገና ለመገንባት በመታደርጉት ጥረት ግዛታችሁና መሪዎቻችሁን ለማገዝ የትኛውንም ያክል ጊዜ ይፍጅ ማንኛውንም ነገር አድርጋለሁ።
በሰሜን ኢሊኖይስ ዩኒቨርሲቲ የሜትሮሎጂ መምህር የሆኑት ቪክቶር ጄንሲኒ ጽኑና ኃይለኛ የአየር ንብረት እንዲከሰትና አደጋዎቹ ቀድሞ ይታዩበት ከነበረው የደቡብ አሜሪካ ክፍሎች ወደ መሃል እንዲገፉ እያደረጉ ካሉ ምክንያቶች አንዱ የሰው ልጆች ድርጊቶች መሆናቸውን ይገልጻሉ።
We think the spatial changes are due to climate change with the southern
ነዚህ ለውጦች እየተከሰቱ ያሉት በአየር ንብረት ለውጥ ምክንያት በቴክሳስና ኦክላሆማ ግዛት የሚገኙ ሜዳማ ቦታዎች እየጠፉ ደረቅና በረሃማ መልክዓ ምድር እየሆኑ በመሄዳቸው ነው። ያ ኃይለኛ የሆነውን የአየር ሁኔታ የበለጠ ወደ ሰሜንና ወደ ምስራቅ ይገፋል። ያ ደግሞ ትልቅ ነገር ነው። ምክንያቱም እንደ ሜፊልድ እና ኬንታኪ ባሉ ቦታዎች ኃይለኛው ለንፋሶች ከደረሱ ብዙ ሰዎች በዛ ይኖራሉ። የበለጠ ወደ ምስራቅ ሚሲሲፒ ወንዝ አካባቢ ደግሞ የህዝብ ብዛቱ ከፍተኛ ስለሆነ በርካታ ሰዎች ለአደጋ ይጋለጣሉ። በርካታ ንብረት ይውድማል።
ጄንሲኒ አክለው የባይደን አስተዳደር በርካታ ሰዎችን በውስጣቸው እንዲይዙ ሆነው አዳዲስ የሚገነቡ ህንጻዎችና የመረጃ ማከማቻ ተቋማት ያደጋ ጊዜ መጠለያ ኖሯቸው እንዲገነቡ ማድረግ አለበት ብለዋል። ባይደንም ይህ ሐሳብ በሀገር ውስጥ ፖሊሲያቸው መሰረታዊ ልማቶችን ለማሻሻል በተዘጋጀውና በጠባብ ልዩነት ጸድቆ ፊርማቸውን ባኖሩበት አዲሱ ህግ ውስጥ መካተቱን ተናግረዋል።
እንደ አውሮፓ አቆጣጠር 2019 በርሊን ውስጥ የተገደለው የጀርመን ዜጋ በሩሲያ ትዕዛዝ የተፈጸመ ነው ብሎ የጀርመን ፍርድ ቤት ትናንት ረቡዕ በመወሰኑ ጀርመን 2 የሩሲያ ዲፕሎማቶችን ከአገሯ ማባረሯን አስታወቀች። የጀርመን ዜግነት የነበረው የቼቺኒያ ተወላጅ ዘሊምሃን ቶኔክ ካንጎሽቪል የተገደለው በጀርመን መናፈሻ ውስጥ በተተኮሰበት ጥይት መሆኑ ተመልክቷል። የጀርመን ፍርድ ቤት ሩሲያዊውን ቫዲም ክራሽኮቭን ለግድያው ተጠያቂ በማድረግ የእድሜ ልክ እስራት ፈርዶበታል። ቫዲም የሐሰት መታወቂያና የሚያስፈልጉት ሌሎች ነገሮች በሩሲያ ባለስልጣናት እየተሰጠው ለሩሲያ ሲሰራ እንደነበር በፍርድ ቤቱ መረጋገጡ ተገልጿል። ማቹ ዘሊምካንም እንደ አውሮፓ አቆጣጠር በ2004 ሩሲያ ውስጥ አንድ ሰላማዊ ዜጋና ፖሊስ በተገደሉበት በአንድ ፖሊስ ጣቢያ ላይ በተከፈተ ጥቃት ተሳታፊ መሆኑ ተነግሯል። በጀርመን የሩሲያ አምባሳደር ጉዳዩን አስተባብለዋል። የጀርመን የውጭ ጉዳይ ሚኒስትር ድርጊቱ የጀርመንን ሉዓላዊነት የጣሰ ነው ብለዋል። በጀርመን የሩሲያ አምባሳደር ስለ ጉዳዩ እንዲያስረዱ በጀርመን መንግስት የተጠሩ መሆኑን ተዘግቧል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 6 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንወሰዳችሁ። በ በኢትዮጵያ ምዕራብ ትግራይ የተባለ በሚጠራውና አከራካሪ ሆኖ በቆየው ከተሞች ውስጥ መጠነ ሰፊ የጅምላ እስር፣ ግድያና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን ሁለቱ የመብት ተሟጋች ድርጅቶች አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በጋራ ባወጡት ሪፖርት አስታወቁ። ተቋማቱ ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እንዲወሰድም ጠይቀዋል። ሀብታሙ ስዩም ዝርዝሩን ያሰማናል።
በሰሜን ኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋቾቹ አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ እስር፣ ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል፣ ፈጻሚዎቹም የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፋው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብሏል ሪፖርቱ። በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደወሎች ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆዋን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። ይገባኛል የድንበር ውዝግብ በሰነበተበት የምዕራብ ትግራይ ቀጠና በጎርጎሳውያኑ ህዳር 2020 ዓ.ም ግጭት ከተቀሰቀሰ ወዲህ ስፍራው እጅግ አሰቃቂ ድርጊቶች የሚፈጸሙበት ሆኗል ያለው ሪፖርቱ፣ ጅምላ ጭፍጨፋ፣ ኢላማ ያለየ የቦምብ ድብደባና መጠነ ሰፊ የሆነ የትግራይ ተወላጆችን አስገድዶ ማፈናቀል ከድርጊቶቹ መካከል እንደሆኑም አውስቷል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ቅንጅት በምጻሩ ኦቻ በጎርጎሳውያኑ ታህሳስ 2021 ባወጣው ሪፖርት 1.2 ሚሊዮን ሰዎች ከምዕራብ ትግራይ መፈናቀላቸውን ያስታወሰው የሁለቱ ድርጅቶች የጋራ ሪፖርት ከጎርጎሳውያኑ ህዳር 25 እስከ ታህሳስ 1 2021 ድረስ ብቻ 10,000 የትግራይ ተወላጆች ከስፍራው መፈናቀላቸውን መዘገቡን፣ ስፍራው ባለበት የጸጥታ ስጋት ምክንያት ደግሞ የረድኤት ድርጅቶች ስራቸውን ለማዳረስ እንዳቃታቸው አክለዋል። በህዳርና ታህሳስ ወራት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች በአማራ ሚሊሺያና ክልላዊ የጸጥታ ኃይሎች በትግራይ ተወላጆች ሰላማዊ ሰዎች ላይ በአዲባይ፣ ሁመራና ራዋን ከተሞች የተፈጸሙ ጥሰቶችን በተመለከተ ቁጥራቸው 31 ለሚሆኑ ምስክሮች፣ ከጥቃት የተረፉ ሰዎች፣ ለእስር የተዳረጉና ተገደው የተባረሩ ሰዎች ቤተሰቦችን በስልክ ቃለ መጠይቅ እንዳደረጉ አስታውቀዋል። በሶስቱ ከተሞች ውስጥ ፋኖ ተብሎ የሚጠራው ሚሊሺያን ጨምሮ የአማራ ክልል ፖሊስ ኃይልና ሚሊሺያ ከህዳር ወር ጀምሮ የትግራይ ተወላጆች ላይ ከበባ አድርገዋል። ቤተሰቦችን በመነጣጠል ዕድሜያቸው ከ15 ዓመት በላይ የሆኑ ሴትም ሆነ ወንድ ለእስር ዳርገዋል ሲል የሚዘረዝረው ሪፖርቱ ሴቶች፣ ሕፃናት፣ የታመሙ ሰዎችና አረጋውያን ከአካባቢው ለቀው እንዲወጡ በግዳጅ ተደርገዋል ብለዋል። ከተባረሩት ሰዎች መካከል የተወሰኑት በማዕከላዊ ትግራይ መድረሳቸውንና ሌሎቹ ያሉበት እንደማይታወቅም ተጠቅሷል። የኢትዮጵያ መንግስት በቀረቡ ክሶች ላይ መልስ እንዲሰጠን በተደጋጋሚ በስልክ ለማግኘት የሞከርንላቸው ባለስልጣናት ለዛሬ ሊገኙልን አልቻሉም። ምላሻቸውን እንዳገኘ እናቀርባለን። ምዕራብ ትግራይ በሚል የሚጠራው ስፍራ የአማራ ክልልና የትግራይ ክልል ህዝቦች በይገባኛል ውጥረት የቆዩበት የሰሜኑ ጦርነት ከመቀስቀሱ በፊት በትግራይ ክልላዊ መንግስት አስተዳደር ውስጥ ተከልሎ የነበረ ስፍራ ነው። በአሁኑ ሰዓት ደግሞ የስፍራው ታሪካዊ ባለቤቶች እኛ ነን ሲሉ አቤቱታ ሲያሰሙ በነበሩት የአማራ ብሔር ተወላጆች ኃይል ስር ይገኛል። በተለያዩ የመብት ድርጅቶችና የመገናኛ ብዙሃን በኩል ኃይሎቼ ያልፈጸሙትን ጥፋት እንደፈጸሙት ተደርጎ ተቀናብሮ እየቀረበ ነው ሲል ተቃውሞውን ሲያሰማ የሰነበተው የኢትዮጵያ መንግስት የሰሜኑ ጦርነት በተቀሰቀሰ ማግስት በማይካድራ ከተማ የደረሰውን ጭፍጨፋ ጨምሮ ሌሎች የሰብአዊ ጥሰቶችን የፈጸሙት የትግራይ ኃይሎች ናቸው ሲል ይከሳል። በስፍራው የቀጠለው የመብት ጥሰትን አስከፊነት በመመልከት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የጦርነት ሕግን የጣሱ አስከፊ ድርጊቶችን ጨምሮ በትግራይ ግጭት ውስጥ የተፈጸሙ ጥሰቶችን ለመመርመር ነፃ ዓለም አቀፍ መላ እንዲያቋቁም፣ በሁሉም ደረጃዎች የሚገኙ ጥፋተኞች ለወደፊቱ ተጠያቂ የሆኑ ዘንድ እንዲለዩ ድርጅቶቹ ጥሪ አቅርበዋል።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱ አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል የህወሓት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች በርካታ ሴቶች ላይ አስገድዶ መድፈር ጥቃት መፈጸሙን የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን ገለጸ። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ ዛሬ በሰጡት መግለጫ የህወሓት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት 147 ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ ደሴንና ኮምቦልቻን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል።
ከህፃናት ድረስ እስከ አዋቂዎች ድረስ የሚያካትቱ ነው። እስካሁን በእኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዶ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው። ነገር ግን ይሄ በተለቀቁ አካባቢዎች እኛ በደረስንበት ልክ ነው። እንደሚታወቀው ይህን መረጃ ማግኘት በጣም ከባድ ስለሆነ በጥንቃቄ የሚሰራ ስራ ከመሆኑ አንጻር እስካሁን ጥረት ተደርጎ የተገኘው መረጃ ይሄ ነው። ግን ቁጥሩ ከዚህ በላይ በጥፍ እንደሚያድግ ደግሞ ምልክቶች ስላሉ በቀጣይ ጥናቱ ሲጠናቀቅ የተሟላው መረጃ መስጠት የሚቻልበት እድል ይኖራል።
የአሜሪካ ድምጽ የህወሓት ኃይሎች ተቆጣጥረውት በነበረው በንፋስ መውጫ ከተማ ያነጋገራቸው የተደፈሩ ሴቶች ድርጊቱ የተፈጸመባቸው በህወሓት ታጣቂዎች መሆኑን በወቅቱ መግለጻቸው ይታወሳል።
ካራይዙ ቤቱን ግቢት ብሎ ካራውን ይደፈረኝ እና በካራ ሊቀደኝ አለ። በቃ አንዱ ለአንዱ የሚመጣ ሰው የለም። ጭል ያለ ነው። አይምን ውስተ ወቅቱ የዘለቀ እናትየዋ ሁለተኛ ለማንም አልዋጋውም። ቆጠባ ብር ከፍላለሁ። የገብርኤል በነገው ነበር የምንካፍል። ያ 1020 ብር ወስዶብኛል። የራስ የምቆጥበው የተቀመጠ ለማንኛው ቀበሌ ነው ዲስ ምጭ፣ ለማንኛው አስተዳደር ነው ዲስ ምጭ። ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል። ምን ያላዙስ ኮተታል። ሊተኩስ እግር ነው ቀልጥም የምጠለህ። ቀስቀስ ብትል አንተ እግር ነው ቀልጥም የምጠለህ።
ከተቀመጥኩበትም 3-4 ሆኖ መጡብኝ። ከመጡም እዛ በኋላ አንዱ ልጄ ነፍስ ያወቀ ነው እሪ ሲል መታለሁ ገላለሁ ሲለው ያው በቃ አስገድዶ ያው ደፍረውኝ እኔን ማለት ለ3-4 ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይዞ ቢሄድ ያረ ልጄን ብዬ ስታገል ያው ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንደ ተጎዳው ነው የምነግርሽ። እንዳለ ምልጥልጥ ነው ያልኩት። ሁለተኛ ልጄ እሪ ያለበትን ያው ልጄንም መተውታል። ህፃን ነው የ8 ዓመት ልጅ ነው። መተውብኛል። እሱ ሲያረግ ልጆች አይናቸው ፈጦ ጉድያየ ያው ተደፈርኩ። ምን ታረጊያለሽ?
የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊዋ ወይዘሮ አስናቁ ድረስ ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትና የመገናኛ ብዙሀን ለእነዚህ የተጎዱ ሴቶች ከተቋቋሙበት ዓላማ አንጻር የሚጠበቅባቸውን አለማድረጋቸው እንዳሳዘናቸው ገልጸዋል።
እንግዲህ ስላስገድዶ መድፈር ስናነሳ በዓለም አቀፍ ህግ አስነዋሪ፣ አስጸያፊ የሰብአዊ መብት ጥሰት እንደሆነ ታምኖበት የዓለም አቀፍ መንግስታት ስምምነት ተፈራርመዋል። ይህን ችግር በማስወገድ ረገድ ማንኛውም በሴቶች ላይ የሚደርሱ የጾታዊ ትንኮሳዎችን ጨምሮ የሰብአዊ ጥሰት ናቸው በሚል ህግ ወጥቶ ስምምነት ተፈራርሞ ሁሉም የዓለም ሀገራት፣ የአፍሪካ ሀገራት እና ሀገራችን ኢትዮጵያ ህጎች ወጥተው እየታገል ባለንበት ጊዜ ነው አሸባሪው ወራሪ ኃይል ሴቶችን፣ ህጻናትን፣ አረጋውያንም ጭምር በጅምላ እየደፈረ ያለው ማለት ነው። ስለዚህ ይሄን ህግ ያወጡ ምዕራባውያን ሀገራትም የዲሞክራሲያዊ ሀገር ነን የሚሉ መሪዎችም ጭምር ያወጡት ህግ ሲሻር ሴቶች፣ ንጹሐን እናቶች፣ ህጻናት በጅምላ እና በቡድን መደፈር አደጋ ሲደርስባቸው፣ ሲንገላቱ፣ በዚህ ምክንያት ራሳቸውን እስከ ማጥፋት ድረስ የሚደርስ ወንጀል ሲፈጸምባቸው ማውገዝ አይደለም፣ ችግሩ እንዲቆም መስራት አይደለም፣ ችግሩን ስለመስማታቸውም ማረጋገጫ እየሰጡ አይደለም።
በአማራ ክልል በህወሓት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ 70 ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ባደረገው ሪፖርት ማስታወቁ ይታወሳል። በዚህ ጉዳይ ላይ የህወሓት ከፍተኛ አመራሮች ሰራዊታቸው በተቆጣጠረባቸው አካባቢዎች በንጹሐን ዜጎች ላይ ጥቃት አለመፈጸሙን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን እንወሰዳችሁ። አሶሺየትድ ፕሬስ በኢትዮጵያ የሚገኘው የቪዲዮ ዘጋቢው በፖሊስ መያዙን አስታወቀ። በተያያዘ ዜናም የኢትዮጵያ ሰብአዊ መብቶች ኮሚሽን በእስር ላይ የሚገኙ ጋዜጠኞች መንግስት ያሉበት ሁኔታ እንዲያሳውቅ ያሳሰበ ሲሆን፣ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በበኩሉ ኢትዮጵያ የአስቸኳይ ጊዜ አዋጁን በመጠቀም የፕሬስ አባላትን ከማሰር ትቆጠብ ሲል መግለጫ አውጥቷል። የፌዴራል ፖሊስ ኮሚሽን በበኩሉ ጋዜጠኛው የሸኔን እንቅስቃሴ ለዓለም ሕዝብ ለማስተዋወቅ በመስራቱ ነው የታሰረው፣ እርሱና ባልደረቦቹ የአስቸኳይ ጊዜ አዋጁን በመጣሳቸው ነው የታሰሩት ሲል አስታውቋል። የኮሚሽኑ ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ የሲፒጄ መግለጫ ሐሰት ነው ሲሉ በማጣጣል ኢሰመኮ ያሳሰባቸው ጉዳዮችም ቢሆኑ በአስቸኳይ ጊዜ አዋጁ የተከለከሉ ናቸው ሲሉ ለአሜሪካ ድምፅ ገልጸዋል። ናኮር መልካ ተጨማሪ ዘገባ አለው።
አሶሺየትድ ፕሬስ ኤፒ በኢትዮጵያ የሚገኘው የቪዲዮ ዘጋቢው በአዲስ አበባ ውስጥ በፖሊስ መያዙን ያስታወቀው ዛሬ በድረገጹ ላይ ባሰራጨው ዜና ነው። አሶሺየትድ ፕሬስ አሚር አማንኪያሮ የተባለው በኢትዮጵያ የሚሰራው ባልደረባውና ሌሎች ሁለት ጋዜጠኞች ማለትም ቶማስ እንግዳና አዲሱ ሙልና የተባሉ የሀገር ውስጥ ጋዜጠኞች መታሰራቸውን አስፍሯል። የኤፒ ዋና አርታይ ጁሊ ፔሲ አሚር አማን በፍጥነት ይለቀቅ ሲሉ አሳስበዋል። ፌዴራል ፖሊስ ኮሚሽን በበኩሉ ጋዜጠኛው የሸኔን እንቅስቃሴ ለዓለም ሕዝብ ለማስተዋወቅ በመስራት ነው የታሰረው፣ እርሱና ባልደረቦቹ የአስቸኳይ ጊዜ አዋጁን በመጣስ ነው የታሰሩት ሲል አስታውቋል። የኮሚሽኑ ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ
የአትሌቲክ ፕሬስ ጋዜጠኛ የተባለው የሀገሪቱ ሕግ በተለይም በሽብርተኝነትን ለመከላከል የወጣው አዋጅ ላይም የተከለከለ ተግባር ነው የፈጸመው። አንደኛ ከአሸባሪ ተብሎ ከተፈረጀው ድርጅት ጋር ከአምቦ ሜዳ ቀኝ የሚባል ቦታ ማለት ነው፣ እዛ ኤሪያ ነው የሄዱት ልጆች። ይሄ ሜዳ ቀኝ ወረዳ ላይ ይሄ ሸኔ ቡድን የሚንቀሳቀስበት ማለት ነው፣ ሄዶ በጫካ ውስጥ በድብቅ እነዚህ ሰዎች ሸኔዎችን በማግኘት አመራሮችን ኢንተርቪው በማድረግ እንዴት እየሰለጠኑ እንደሆነ ዝግጅታቸውን በሙሉ ቀርጾ በዚህ በኢንተርናሽናል ሚዲያ ለዓለም ሕዝብ ሸኔን ፕሮሞት ለማድረግ ለቀረጻ እነሱ በሄዱበት ወቅት ዱንታው በሰሜን በኩል እና በምዕራቡ በኩል ወደ አዲስ አበባ ተጠግቷል ተብሎ በተወራበት ወቅት ነው ይሄ ነገር ሊቀርጹ የሄዱበት ማለት ነው። ሄዳር 16 ቀን ነው እነሱ የሄዱት። ቀርጾ እስከ 18 ጨርሶ በ19 ካሰራጩት በኋላ ነው ፖሊስ ከፊሎቹ ከቤታቸው ከፊሎቹን ደግሞ ከስራ ቦታቸው የያዘው ማለት ነው። በተጨባጭ ለኤግዚቢት በፖሊስ የተያዘ ራሳቸው ያመኑበት የጥፋት ተግባር ነው የፈጸሙት እና ይሄ ደግሞ በወንጀል ህጉም አሸባሪ አንቲ ቴሮሪዝም ፕሮክላሜሽን ላይ የተከለከለ ተግባር እንደሆነ ንዑስ አንቀጽ ሁለት ላይ በግልጽ የተቀመጠውን ድንጋጌ ነው ጥሰው ይሄን ተግባር የሰሩት ማለት ነው።
በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽኑ ባለፈው ሳምንት ውስጥ የታሰሩትና የሚዲያ አባላት የሆኑትን የክብሮም ወርቁ፣ የታምራት ነገራ፣ የመዓዛ መሐመድ እና የያስቤት ተስፋዬን ጉዳይ ለማጣራት ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ገልጿል። ኢሰመኮ በማህበራዊ መገናኛ ትስስሩ ትናንት በጽሁፍ እንዳሰፈረው በተለይም ታምራት ነገራ በፖሊስ ከተያዙበት ከታህሳስ 1 ቀን 2014 ዓ.ም ጀምሮ እንዲሁም ከጥቅምት 16 ቀን 2014 ዓ.ም ጀምሮ በእስር የቆዩት ክብሮም ወርቁ በህዳር 9 ቀን 2014 ዓ.ም በፍርድ ቤት የዋስትና መብት የተፈቀደላቸው መሆኑን ያትታል። ነገር ግን ከዚህ ጊዜ ጀምሮ ኢሰመኮ ይህንን መግለጫ እስካወጣበት ጊዜ ድረስ የተያዙበት ቦታ ለቤተሰቦቻቸው አለመነገሩንም አብራርቷል። የታሳሪዎቹ የቤተሰብ ጥየቃ መብት ያልተከበረ ከመሆኑም በላይ ያሉበት ሁኔታ አለመታወቁ ኮሚሽኑን በከፍተኛ ሁኔታ የሚያሳስበው መሆኑንም ጨምሮ ገልጿል። መግለጫው በአስቸኳይ ጊዜ ሁኔታ ውስጥ ቢሆንም ታሳሪዎች ያሉበት ሁኔታ ሊታወቅና በቤተሰብና በህግ አማካሪ የመጎብኘት መብቶች ሊጣሱ እንደማይገቡ አስታውቋል። የሚመለከታቸው የመንግስት አካላት ሁለቱም ታሳሪዎች የሚገኙበትን ቦታ በአስቸኳይ ለቤተሰቦቻቸውና ለህግ አማካሪያቸው እንዲያሳውቁና በቤተሰቦቻቸው የመጎብኘት መብታቸውን እንዲያረጋግጡ ኮሚሽኑ በጥብቅ ያሳስባል ሲልም ገልጿል። ኮሚሽኑ የአስቸኳይ ጊዜ አዋጁ የሰብአዊ መብቶችን መርሆች ባከበረ መልኩ መተግበሩን የሚመለከታቸው አካላት በቅርብ ሊከታተሉና ሊያረጋግጡ ይገባል ሲል አክሎ ጥሪ አቅርበዋል። የፌዴራል ፖሊስ ኮሚሽን ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ አዋጁ የማይፈቅዳቸው መብቶች አሉ ሲሉ ያስረዳሉ።
አዋጁ እኮ የተለያዩ መብቶችን ሰስፔንድ ያደርጋል። በዚህ በአስቸኳይ ጊዜ አዋጅ ሰስፔንድ የሚሆኑና የማይሆኑ መብቶች ተብለው በአዋጁ ላይ ተጠቅሰዋል። ስለዚህ ፖሊስ በዚህ ጊዜ ከዚህ አዋጅ ውጪ አይሰራም። ሆኖም ግን የሰው መብት በመጠበቅ በኩል ከምን ጊዜውም በላይ የሰው መብትን ጠብቆ የታሰሩ ሰዎችን መብታቸውን ጠብቆ ነው ለህግ የሚሰጠው ማለት ነው። አስቸኳይ ጊዜ አዋጁን ቢነሳ እንኳን በፈጸሙት ህግ መሰረት በሌላም ህግ ሊጠየቁበት የሚችሉበት ሁኔታ ነው ያለውና አስቸኳይ ጊዜ አዋጁ ከማይፈቅደው ውጭ ወጥቶ የሚሰራው ነገር የለውም ፖሊስ። ስለዚህ በአስቸኳይ ጊዜ አዋጅ ውስጥ እያለ የማይጠየቁ መብቶች አሉ። ስለዚህ እነዚህ መብቶች ሊገደቡ ይችላሉ። ግን ለምሳሌ አሁን ፖሊስ ያለ ፍርድ ቤት ትእዛዝ አንድን ሰው ከጠረጠረ ሊፈትሸው ይችላል።
በተያያዘ ዜና ሲፒጄ የተባለ ለጋዜጠኞች መብት የሚቆመው ድርጅት ኢትዮጵያ የአስቸኳይ ጊዜ አዋጁን በመጠቀም የፕሬስ አባላትን ከማሰር መቆጠብ አለባት ሲል ዛሬ መግለጫ አውጥቷል። የአስቸኳይ ጊዜ አዋጅ ባለፈው ህዳር ከታወጀ ወዲህም 14 ጋዜጠኞች በኢትዮጵያ ታስረዋል ይላል መግለጫው። አቶ ጄላን አብዲ ይህ ሐሰተኛ ውንጀላ ነው ሲሉ ምላሽ ሰጥተዋል።
ሐሰት ነው። ስንት ጋዜጠኛ ነው ያለው በዚህ ሀገር? መቶዎች የሚቆጠሩ በሺዎች የሚቆጠሩ ጋዜጠኞች አሉ። ዝም ብሎ አዋጁን ጋዜጠኛ ለማሰር ተጠቀመበት። ይህ ፕሮፓጋንዳ ነው። ፖሊስ በመጀመሪያ ልንገሬ ነው እንደዚህ አይነት ስራ አይሰራም። እንዲህ አይነት ስራ ጋዜጠኛ በመሆኑ ሰው ዝም ብሎ ተፍቶ አያስርም፣ የትም አድርጎም አያውቅም። ወንጀል ተሰራ ፖሊስ የራሱን ልጅ አይቶ ጋዜጠኛ ነው የታሰረው ያለ አግባብ ነው የታሰረው የሚባለው ነገር ብዙ ጊዜ ይወራል። ይሄ ግን ተጠግቶ ማጥራት ይቻላል፣ መፈተሽ ይቻላል። ፖሊስ በአግባቡ የሀገሪቷን ሕግ አክብሮ እየሰራበት ባለበት ሁኔታ ሰው ዝም ብሎ ከመሬት ተነስቶ የሚያስርበት አላማም የለውም። እንደዚህ አይነት ተልእኮም ተሰጥቶትም አያውቅም።
ሰሞኑን የኢትዮጵያ መገናኛ ብዙሃን ማህበር በሕግ ጥላ ስር እንዲውሉ የተደረጉ ጋዜጠኞች የሚገኙበት ሁኔታ በቤተሰቦቻቸው እንዲታወቅ አለመደረጉን እንደሚያወግዝ አስታውቋል። በዚህ ዙሪያ ከማህበሩ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ የተላለፈ ይገኛል። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ፣ ወይም horn@voanews.com የኢሜል አድራሻችንን ነው ተጠቀሙ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን አቀናብሮልናል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። በትግራይ ክልል የሚገኙ ከ60 በላይ የሲቪል ማህበረሰብ ተቋማት የሰጡትን መግለጫ በተመለከተ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽብሃ ዘገባ አጠናቅሮ ልኮልናል። አሉላ ከበደ ያቀርበዋል።
የመድረኩን አዘጋጆች በመወከል የቀረቡት አቶ ሰለሞን ኃይሉ ይባላሉ። መድረኩ የተዘጋጀው በትግራይ የዘር ማጥፋት ያሉት ወንጀል መፈጸሙን እንዲረዱና እንዲያስቆሙም ለዓለም አቀፉ ማህበረሰብ ጥሪ ለማቅረብ መሆኑን ተናግረዋል።
ያገባናል የሚሉ መንግስታትና ህዝቦች አይናቸው ወደ ትግራይ እንዲያደርጉ ጥሪ ለማድረግ ነው። ይህ በምንልበት ጊዜ የዓለም መንግስታትና የተባበሩት መንግስታት እንዲሁም ሀያላን መንግስታት ትግራይ ላይ እየተፈጸመ ያለው የዘር ማጥፋት ወንጀል እንደ ወንጀልም ሊቆጥሩት አልቻሉም። በተለያዩ ጊዜያት ድምጻችን በመናሰማበት ጊዜም ወይም ደግሞ የተለያዩ ሚዲያዎች እየተፈጠረ ያለው ችግር እየተፈጸመ ያለው የዘር ማጥፋት ወንጀል ሁሉ መንገዶች እንኳን እየተነገራቸውና እየተገለጸ ቢሆንም ለምንድን ነው ጉዳያችን አይደለም ወይም ደግሞ በአገር ጉዳይ አንገባም? ይሄ የዓለም ጉዳይ ነው። ዓለማችን የሰዎች የመኖር መብት ይመለከታቸዋል።
ተፈጽሟል ላሏቸውም ለነኚህ ወንጀሎች የኢትዮጵያን መንግስት፣ የአማራን ኃይሎችና የኤርትራን መንግስት ተጠያቂ ያደርጋሉ። የትግራይ ተወላጆች በተለይ ለተነጣጠረ እጅግ የከፋ ላሉት እንግልት ተዳርገዋል ያሉት አቶ ሰለሞን በህዝቡ ላይ ሆን ተብለው እየተፈጸሙ ናቸው የሚሏቸውንም ይዘረዝራሉ።
ተጋሩ በሄዱበት እንደ እንስሳ እየታደኑ በማጎሪያ ቤቶች እየታጨቁ በጣም አስከፊ በሆነ ሰቆቃ ውስጥ ነው ያሉት። ሌላም በከተሞቻችን በተለይ መቀሌና በአካባቢው የተለያዩ የድሮንና የአውሮፕላን ድብደባ እየተካሄደ ነው ያሉት። ማንንም ሳይመርጥ አጠቃላይ ሲቪሊያኖችን ወይም ደግሞ ሚስኪን የህብረተሰብ ክፍል ታርጌት ያደረገ ብዙ ህጻናት፣ እናቶች፣ አረጋውያን፣ መሸሽ እንኳን የማይችሉ ህዝቦችን ታርጌት ያደረገ ድርጊት እየተፈጸመ ነው ያለው። ሌላው ከአንድ አመት በላይ ከሁሉም ነገር ተዘጋግቷል። መብራት የለም፣ ገንዘብ ከባንክ አውጥቶ መጠቀም አይቻልም፣ የህክምና አገልግሎት የለም፣ የምግብ አቅርቦት የለም። አሁን ህዝቡ በተለያየ መንገድ በረሃብም እንዲቀጣ ለማድረግ በጣም የተቀናጀ ስራ እየተሰራ ባለበት ወቅት የዓለም መንግስታት፣ የተባበሩት መንግስታት እና ያገባናል የሚሉ እያዩ እንዳላዩ ነገሮችን እያድበሰበሱ እያለፉበት ያለው ሁኔታ ነው ያለው።
በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ለወራት ያካሄዱትን የምርመራ ውጤት በቅርቡ አዲስ አበባና ጄኔቫ ላይ ባደረጉት ስነስርዓት የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሼል ባሽሌት የዘር ማጥፋት ስለሚለው ጉዳይ ተጠይቀው ሪፖርቱን አንተርሰው በሰጡት ምላሽ በጦር ወንጀልና በሰብዕና ላይ በግጭቱ ባሉ ሁሉም ወገኖች የተፈጸሙ ወንጀሎች መኖራቸውን የሚያሳዩ ማስረጃዎችን ማግኘታቸውን ጠቁመው ከዘር ማጥፋት የሚቆጠር አድራጎት መፈጸሙን የሚያረጋግጥ ማስረጃ ግን ያለማግኘታቸውን ገልጠው ነበር። በሌላ በኩል በተለያዩ የትግራይ አካባቢዎች የተካሄዱ የአየር ድብደባዎችን እንዲሁም በትግራይ ተወላጆች ላይ ማንነትን መሰረት ያደረጉ ስርዓቶችና ጥቃቶች ይፈጸማሉ የሚሉትን አስመልክቶ ለሚቀርቡት ውንጀላዎች የመንግስት ኮሚኒኬሽን ሚኒስትሩን ዶክተር ለገሰ ቱሉን፣ የፍትህ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስንና የውጭ ጉዳይ ሚኒስትር ቃል አቀባዩን አምባሳደር ዲና ሙፍቲን ጨምሮ የተለያዩ የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜያት በሰጧቸው ምላሾች የአየር ድብደባዎችን በተመለከተ ኢላማ ያደረጉት ወታደራዊ ጠቀሜታ ያላቸው ተቋማትንና አካባቢዎችን እንጂ ሲቪሎችንና ሰላማዊ ተቋማትን ያለመሆኑን ሲገልጡ ተሰምተዋል። በትግራይ ተወላጆች ላይ መሰረት ያደረገ ጥቃትም ሆነ እስር እንደማይፈጸም ገልጠው በአስቸኳይ ጊዜ ሁኔታው በተደረጉ አሰሳዎችና ፍተሻዎች ተጠርጣሪ ሆነው የተገኙ ግለሰቦች ናቸው የሚል መልስ ሰጥተዋል። በተጨማሪም የአስቸኳይ ጊዜ አዋጁንና ስልጣናቸውን ያለ አግባብ ተጠቅመው የሰብአዊ መብት ጥሰቶችን ፈጽመው ተገኝተዋል ያሏቸውን ግለሰቦችም በቁጥጥር ስር መዋላቸውንና በሕግም ተጠያቂ እንደሚያደርጉ አስታውቀዋል።
ወደ ተከታዩ መሰናዶ እንለፍ። ለአፋር ክልልና በምስራቃዊ አማራ ለሚገኙ ዞኖች የሰብል ተባይና በሽታ መከላከል አገልግሎት ይሰጥ የነበረው የኮምቦልቻ እጽዋት ክሊኒክ ከ9 ቢሊዮን ብር በላይ የሚያወጡ ንብረቶቹ በህወሓት ኃይሎች መዘረፋቸውንና እንዲወድሙ መደረጋቸውን አስታውቋል። መስፍን አራጌ ዝርዝሩን ያሰማናል።
ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የክሊኒኩ ዳይሬክተር መሐመድ ይመር እንደገለጹት ለደቡብና ሰሜን ወሎ፣ ለደሴ ከተማ አስተዳደርና ሰሜን ሸዋ፣ ለኦሮሞና ዋግምራ ብሔረሰብ ዞኖች እንዲሁም ለአፋር ክልል በሰብል ላይ በመደበኛና በወረርሽኝ የሚከሰቱ በሽታዎችን፣ ተባዮችንና አረሞችን በመከታተል የህክምና አገልግሎት ይሰጥ የነበረው የኮምቦልቻ ክሊኒክ ሙሉ በሙሉ በሚባል መልኩ ተዘርፏል፣ የቀረውም እንዲወድም ተደርጓል ብለዋል።
100% ወደመበት ሁኔታ ነው ያለው። ከትንሹ የናፍሳክ መርጫ መሳ አንስተን ወደ 5 መኪና ላይ ተጭኖ የሚረጩ የመርጫ መሳሪያዎች ነበሩ። እነሱም ሙሉ በሙሉ የተወሰዱበት ሁኔታ ነው ያለው። ኬሚካልም በቅርብ ጊዜ እንኳ አሁን ያስገባ ነው ወደ 40,000 ሊትር ነበረ። እሱ ሙሉ በሙሉ የተዘረፈበትና የሄደበት ሁኔታ ነው ያለው። አልባሳቶች፣ ሞተራይዝድ መርጫ መሳሪያ፣ ትጥቅ ከጓንት ጀምሮ እንግዲህ ጓንት በጣም ትንሽ ነው፣ ከሱ ጀምሮ ምንም ነገር የሌለበት ሁኔታ ነው ያለው።
በግቢ ውስጥ የነበሩ በርካታ ተሽከርካሪዎች ሳይቀሩ የዘርፊያው ሰለባ ሆነዋል የሚሉት ዳይሬክተር የቤተ ሙከራ ቁሳቁሶችና ኬሚካሎች ጭምር አካባቢውን ለአንድ ወር ገደማ ተቆጣጠረውት የነበሩት የህወሓት ኃይሎች እንደወሰዷቸውና መውሰድ ያልቻሉትን ደግሞ ከጥቅም ውጭ አድርገው እንደወጡ ተናግረዋል። በሄሊኮፕተር የኬሚካል ርጭት በሚደረግበት ወቅት ከአብራሪው ጋር የአቅጣጫና የመረጃ ልውጦች የሚደረግባቸው ዘመናዊ መሳሪያዎችም እንደተዘረፉ አክለው ጠቅሰዋል።
ቢሮ ከወንበር ጀምሮ ጠረጴዛ፣ ወረቀት ምናምን መረጃ ሁላ ሳይቀር እንዳለ ተዘርፏል። በሮች ተገንጥለው ተወስደዋል። መስተዋቶች ተሰብረዋል። መስኮቶች ተገንጥለዋል። አልሄድላቸው ያሉት ደግሞ እዛው ተከስክሰዋል። ሳምፕል ራሱ የተለያዩ ናሙናዎች ከ80 አካባቢ ጀምሮ የተቀመጡ የተለያዩ የዩኒቨርሲቲ ማስተራቸውንና ፒኤችዲያቸውን ወይም ሶስተኛ ዲግሪያቸውን የሚሰሩባቸው ናሙናዎች ነበሩ። እነሱ ናሙናው ሳይቀር ነው እንግዲህ የተወሰዱት ማለት ነው።
ናሙናው ምንድን ነበረ ጥቅሙ?
ናሙናው በተለይ አሁን የጠፉ የእጽዋት ዝርያዎች አሉ። እንደገና ደግሞ በፊት አሉ ዝርያዎች፣ አሁን በአሁኑ ሰዓት የማይገኙ ዝርያዎች፣ ተባዮች፣ አዳዲስ የተፈጠሩን እንትኖች አሉ። ሳምፕል አለ የዛ በናሙና መልኩ የተቀመጠበት ሁኔታ አለ። ማስተማር ያለ ዩኒቨርሲቲ ተማሪዎች አሁን የመመረቂያ ጽሁፋቸውን ሲወስዱ እዚኛ ተቋም ነው በሰብል ጥበቃ በኩል በእጽዋት ጥበቃ በኩል መጥተው ምርምራቸውን ሙከራ የሚያደርጉት። ያንን የምናሳይበት አሁን ምንም አይነት አቋም የለም።
በተለይ ዘረፋና ውድመቱ ከቅርብ ዓመታት ወዲህ የምስራቅ አፍሪካና የኢትዮጵያ ስጋት እየሆነ የመጣውን የአንበጣ መንጋ እንዲሁም የግሪሳ ወፍ ለመከላከል በሚደረገው ጥረት ላይ ተጽዕኖ ያሳድራል የሚል ስጋት አላቸው አቶ መሐመድ።
የጦርነት ቀጠና ስለሆነ አፋርም አማራም በአሁኑ ሰዓት ደግሞ በተለይ አፋር ላይ በተበታተነ መልኩ የበረሃ አንበጣ ይኖራል ብለን ነው የምናስበው ማለት ነው። ስለዚህ ያ የተበታተነ የበረሃ አንበጣ ምቹ ሁኔታ ካገኘ ደግሞ ወደ አንድ ቦታ ተሰባስቦ ከፍተኛ ጉዳት ሊያደርስ ስለሚችል አሁን አማራ ክልል ቢመጣ ቢገባ እኛ ከማያት ውጭ ምንም የምንከላከልበት ሁኔታ ነገር የለም።
ከዚህ በተጨማሪ የግሪሳ ወፍ መከሰት ምልክቶች መስተዋላቸውን ያመለከቱት ዳይሬክተሩ ተቋሙን በፍጥነት መልሶ በማቋቋም በምርትና ምርታማነት ላይ ሊከሰት የሚችለውን ጉዳት እንከላከል ሲሉ ጥሪ አስተላልፈዋል።
አዋሽ ተፋሰስ ለምሳሌ ሸዋሮቢት፣ ሰሜን ሸዋ አካባቢ፣ ጨፋሮቢት አካባቢ ደግሞ በከፍተኛ ሁኔታ የግሪሳ ወፍ በማሽላ ላይ ጉዳት አድርሷል። በተለይ አሁን እዛ ሸዋሮቢት ላይ የግብርና የአየር ማሽኮኮቢያ ሜዳ አለን። ለመስራት አስበን ሜዳው ሁሉ ተዘጋጅቶ ወደ ኦፕሬሽን ልንገባ ስንል ነው ያው ጁንታው በመምጣቱ ምክንያት መከላከል አልተቻለም። ስለዚህ አሁን በቅርብ ሰዓትም እኔ ደብረ ብርሃን ነበር፣ ከዛ ስመለስ መንገዱ እንዳለ የግሪሳ ወፍ ነው በስፋት ያለው ማለት። ስለዚህ አሁን እዛ አካባቢ ላይ ስንዴ እንኳ የቆላ ስንዴ እንኳ ቢዘራ ያንን የግሪሳ ወፍ መከላከል ካልተቻለ በፕሌን ከፍተኛ ጉዳት ሊያደርስ ስለሚችል ከአሁኑ ትኩረት የሚደረግበትና እንደው መንግስት አቋሙን ቶሎ በአፋጣኝ ወደ የሚያገግምበት ሁኔታ ወይም ወደ ስራ የሚገባበት ሁኔታ ቢፈጥር የሚል ነገር እናያለን።
በ2013-14 ትምህርት ዘመን የመኸር ወቅት እርሻ ስራ በሀገር አቀፍ ደረጃ ከ12 ሚሊዮን ሄክታር በላይ መሬት በዘር በመሸፈን ከ374 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን የግብርና ሚኒስቴር ቢያስታውቅም ለዘርፉ ቅርብ ነን የሚሉ ምሁራን በተለይ በአማራና በአፋር ክልሎች የህወሓት ኃይሎች የከፈቱት ጦርነት በእቅድ አፈጻጸሙ ላይ ተጽዕኖ ሊያሳድር ይችላል ባይ ናቸው። የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው የደረሱ ሰብሎች በህወሓት ኃይሎች ሆን ብለው እንዲጠፉ ከመደረጉ ባሻገር ዘልቀው በገቡባቸው አካባቢዎች የግብርናውን እንቅስቃሴ በማወካቸው በምርትና ምርታማነቱ ላይ ተጽዕኖ እንዳሳደረ ገልጸዋል።
ዋናው የመኸር ወቅት ላይ ነው የገባውና አንዳንዶቹ አካባቢዎች ቀድሞ ጦርነቱ የገባባቸው ስለነበሩ አንዳንዶቹ ምንም ሳይዘሩ በወራሪው ኃይል ተፈናቅለው ወደ ሌላ አካባቢ የተሰደዱ አርሶ አደሮቻችን አሉ። አንዳንዱ አካባቢ ላይ ደግሞ መሀል ላይ እየደረሱ ያው የሰብል ልማት ውጤታማ እንደሆነ በወቅቱ የመዝራት የማረብ ግብአት በወቅቱ የመጠቀም ተባይና በሽታዎችን የመከላከል ስራ በአግባቡ እንዳይሰራ የማድረግ ስራ ከፍተኛ የማስተጓጎል ስራ ሰርቷል። እነዚህ በእያንዳንዳቸው ካልተተገበሩ ከፍተኛ የምርት እጦት ሊያስከትሉ ይችላሉና በዚህ ምክንያት የሚቀንስ ምርት እንደ ክልል ይኖራል ብለን ጥናቶች እየተካሄደ ነው ያሉት። በሶስተኛ ደረጃ ደግሞ አሁን በመሰብሰብ ደረጃ በተለይ ወደ ሰሜን ሸዋ የደቡብ ወሎም ወረራ ባያገባቸው አካባቢዎች የሰብል ስብሰባ ነውና በዚህ ደረጃም እንቅፋት ሁኖብናል የወራሪው ኃይል ማለት ነው።
ከኮምቦልቻ እጽዋት ክሊኒክ ባሻገር በደሴ የሚገኙት ቲሹ ካልቸር የአፈር ምርምርና የእጽዋት ለይቶ ማቆያ ማዕከል የኮምቦልቻ ግብርና ኮሌጅ ጭምር መዘረፋቸውንና መውደማቸውን ጠቁሞ መልሶ ለማቋቋም እንቅስቃሴ መጀመራቸውን አመልክተዋል።
በክልል ደረጃ ይህንን ያጠና ግብረ ኃይል ተቋቁሟል። ይሄንን ጉዳቱን በአግባቡ የመለየትና የማጥናት ስራ ቅድሚያ ኦልሞስት ሙሉ በሙሉ የወደመው ነገር ግን ያንን በዝርዝር መለየት ምን አይነት ማቴሪያል ናቸው የወደሙት፣ አሁን ምን አይነት ማቴሪያል ያስፈልጋል፣ ከስንት ድረስ ኮስት ሊያደርጉ ይችላሉ የሚለውን ነገር በጥናት የመለየት ስራ በክልል ደረጃ ቡድን ተቋቁሞ እሱን እየተንቀሳቀሰ ነው ያለው። በቅርብ ቀን በተቻለ መጠን እያቋቋም በሙሉ አቅማቸው ባይሆኑ እንኳ በደረጃ እያሻሻል ወደ ስራ እንዲገቡ የማድረግ ስራ እንቅስቃሴ ተጀምሯል።
የግብርና ሚኒስትር የእርሻና እጽዋት ዘርፍ ሆልቲካልቸር ሚኒስትር ዴታ ዶክተር መለስ መኮንንም የተቋማቱ መዘረፍና መውደም በዘርፉ ላይ የሚያሳድረው ጉዳት ከፍተኛ ቢሆንም መልሰው እንዲቋቋሙ ተደርጎ በሰብል ላይ ጉዳት የሚያደርሱ ተባዮችን የመከላከል ስራቸውን እንዲጀምሩ ይደረጋል ሲሉ ከአሜሪካ ድምጽ ራዲዮ ጋር በነበራቸው ቆይታ አስታውቀዋል።
መደበኛ ተባይ አሁን የመኸር ሰብል ኦልሬዲ ያለፈበት ስለሆነ በሱ ያን ያህል ችግር አይኖርብንም። መስኖ ላይ ነው። መስኖ ላይም አሁን የግብርና ተቋማትም እንደዚሁ በተመሳሳይ ከዞን ጀምሮ እስከ ቀበሌ ድረስ ባሉት ኦልሞስት ወድመዋል። ስለዚህ እነሱንም እነዚህንም ቢያንስ ከስር ስራ ሊያስጀምር በሚችል መልኩ በማደራጀት በክልሉም በዞን በወረዳ አቅምም በእኛም አቅም ተጋግዘን ከየትም በምናገኘው የሪከቨሪ ፕላን አለን፣ በዛ መልሰን እናቋቁማለን፣ ስራ እናስጀምራለን ብለን ነው የምናስበው።
ሚኒስትር ዴታው የብርሃን በጣ ወረርሽኝ ስጋት እንዳይሆን የመከላከል ስራዎች ተጀምረዋል ብለዋል። ከተከሰቱም መከላከል በሚችሉበት ቁመና ላይ እንደሆኑ ነው ያረጋገጡት።
የተወሰነ ክስተት ያለው በሶማሊያ አካባቢ ነው። እሱን 6 አውሮፕላኖችን ሬዲ አድርገናል፣ ኬሚካል ሬዲ አድርገናል። የሚያስሱ ከስካውት ጀምሮ ስልጠና ሰጥተን አሰሳ የሚያደርጉ ከፌደራል ጀምሮ ቲም አለ በየቦታው ዲፕሎይ የምናደርገው። እሱን አድርገን የአሰሳና የመከላከል ስራ በሁሉም አካባቢ እየተሰራ ነው ያለው። የብርሃን በጣም የግሪሳውፍም በአሁኑ ሰዓት አፋርም በአማራ ክልልም የሚያሰጋን አይደለም። ይሄም ክስተት የሚኖርም ከሆነ አሁን እነዚህ አካባቢዎች ከወራሪው ኃይል ነጻ እየወጡ ያሉበት ሁኔታ ስላለ ባለው ሁኔታ ከፌዴራልና ከአጎራባች ዞኖችና ወረዳዎች ያለውን አቅም ሁሉ ተጠቅመን መከላከል የምንችልበት እድል አለ። ለበርሃም በጣም ሌሎች እንዲህ አይነት ተዛማጅና ድንበር ዘለል የሆኑ ተባዮችን እንከላከል የምንችልበት ሀገራዊ አቅምን በተሻለ እየገነባን ያለንበት ሁኔታ ስለሆነ ያን ያህል እንቸገራለን ብለን አናል።
የህወሓት ኃይሎች ለወርና ከዚያም በላይ በተቆጣጠሯቸው ደሴ፣ ኮምቦልቻ፣ ሐይቅ፣ ጋሸናና ሌሎች አካባቢዎች በነበሩባቸው ጊዜያት በርካታ ሰብአዊና ቁሳዊ ጉዳት ማድረሳቸውን የሚያመለክቱ መረጃዎች እየወጡ ይገኛሉ። አሜሪካ እጅግ ብርቱ ስትል የገለጸችውና በአማራና አፋር ክልሎች እንደተፈጸመ ተነገረ ያለችው የመብቶች ጥሰት፣ የጭካኔ አድራጎትና የንብረት ውድመት ውንጀላዎች ግልጽ ምርመራ እንዲካሄድባቸው ማሳሰቧ ይታወሳል። የተባበሩት መንግስታት ቃል አቀባይ ስቴቫን ዱጅሪች በቅርቡ የህወሓት ኃይሎችንና አንዳንድ የአካባቢው ማህበረሰብ አባላትን ተጠያቂ ያደረጉበት የእርዳታ እህል ዘረፋ በኮምቦልቻ መጋዘን ላይ መፈጸሙን በቅርቡ ይፋ አድርገው ነበር። ህወሓት ግን ክሱን መሰረተ ቢስ ብሎ ሲያጣጥለው የትግራይ ኃይሎች በኮምቦልቻ በቆዩባቸው ጊዜያት አስቸኳይ ድጋፍ በእጅጉ ለሚያስፈልጋቸው ሰዎች የታለመ እርዳታ በፍጹም ዘርፈው አያውቁም ብሎ የተባበሩት መንግስታት ሪፖርትን እንዲያርም ጠይቋል። ከዚህ ባለፈ በአማራ በተለይም በደሴና በኮምቦልቻ ከተሞች ኃይሎቹ አደረሷቸው በተባሉት የንብረት ውድመትና ዘረፋ ዙሪያ ህወሓት በይፋ የሰጠው ምላሽ የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባችን ስናልፍ ወደ ሳውዲ አረቢያ ነው የምንወስዳችሁ። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳውዲ አረቢያ እስር ቤቶች ውስጥ ሰብአዊ ባልሆነ አያያዝ ምክንያት እየተሰቃዩ እንደሚገኙ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምጽ ተናግረዋል። የኢትዮጵያውያኑን ህይወት ለማትረፍና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታሙ ስዩም ዝርዝሩን ይዟል።
ህዝቡ ወጥቷል፣ ህዝቡ አልቻልንም፣ ተጎዳን እያለ እየጮኸ ነው ያለው። ባካችሁ ባካችሁ፣ ሸርሸር አርጉት፣ ባካችሁ ድረሱልን፣ ባካችሁ። ህዝብ አልቻለም፣ ህዝብ እያበደ ነው፣ ህዝብ እየታመመ ነው፣ ምንም ህዝቡ አልቻለም።
ይህንን መሰል በማህበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። 10 ዓመታትን ለሚጠጋ ጊዜ በዚያ ለኖረው ዑመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም።
አንድ ማቀው መንገድ አንድ ሴት ልጅ በአስወርዷት ሕክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሽ ሲሏት እኔ እንደዚህ እንደዚህ ሆኛል መነሳት አልችልም ማለት የ9 ወር ልጅ ያስወረደ እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ ራሷን ሳት አልቻለ። እዛ ወደ ቤትም አልመለሷትም ይዘዋትም አልሄዱ እታች የፎቁ በር ላይ እታች ጥለዋት ሄዱ።
ዑመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምፅ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ህይወት በእጅጉ እንደከፋው ዑመር ይናገራል። መሰረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው።
እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር ላይ የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ይሰብሩታል። አበሻ አኗኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው። አብዛኛው ሰው ያልተዘረፈ ሰው ወርቅ ነው ብር ነው ቴሌቪዥን፣ ለምን ቤትህ ባዶ ነው የሚሆነው፣ አፓርትመንት ባዶ ነው የሚሆነው። ልክ እንደነሱ እንደወጡ የሚገባ አለ ይዘጋጅ። ያዘጋጁት የራሳቸው ሰው አላቸው፣ ፖሊሶች፣ አንዳንድ ህገወጥ ፖሊሶች አሉ እነሱ ያዘጋጁት ይችላሉ። ገብተው እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ፣ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው አፈወልገው አይደለም፣ ዘረፋ ነው፣ በግልጽ ዘረፋ ነው።
የጸጥታ ኃይሎች ህጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደተባባሰ የሚናገረው ዑመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል።
እንደነገርኩ ከዚህ ሲይዙ በቦዲ ከሆንክ በቦዲ ነው የሚወስዱት። ቲሸርት ልደርብት ትልሻ ይሉ አንዴ ከፍቱብሃል። ሲሆን በጣም ኃይለኛ ነበረ። በጣም ይበርዳል። አረ ሞቀን ብለህ ደግሞ ገብተው አይሁም። እንደዚህ በክትትል የለም። እንደ መጋዘን አሸገ ሆነ ቁጭ የሚያደርጉ አይገቡም። እና አረ ሞቀ በረደን አልቻንን ምናምን ብለህ ስትጮህ ደግሞ ይዘጉትና ደግሞ በሙቀት መዓት ሰው ነው ያለቁ። ህጻናት ሞተዋል። በሙቀት ያለቁ ላይቭ በቃ እያየናቸው የሞቱ ህጻናት፣ ወጣቶች እየሞቱ መዓት አሉ በየቀኑ ሰጣንበት።
ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበር ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል።
ሁለተኛ እንደታሰረ አካባቢ በቃ ረሃብ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ረሃብ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኤምባሲው ማስተባበረና የጅዳ ኮሚኒቲው ማስተባበረና በቃ ሁሉም በሁላችንም እኔ በራሴ አሁን ለምሳሌ 30 ካርቶን እንዶሚ፣ ብርድ ልብስ፣ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ 30 ካርቶን አስገብቻለሁ። ሁሉም በአቅሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነው እና እኛ ለኤምባሲ ወደ እናስረክባለን። ኤምባሲ ደግሞ እኛ ሁሉም ሰው ወደ እስር ቤት መሄድ ስለማይችል ኤምባሲ ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር። ወዲያው ምን አደረጉ? ሁለት ሳምንት እንደሆነ እንደሞላው አስቆሙ የሳውዲ መንግስት። ለምን? ይህ ከዓለም አቀፍ ሕግንም የተጻረረ ነው። ውሃ እንዴት ትከለክላል? ሙቀት ባለበት ሀገር ህጻናትን አስረ እንዴት ምግብ ትከለክላል? ሲዋጣ የነበረው የሴቶች የንጽህና መጠበቂያ ምግብ ሁሉ ዳይፐር ለህጻናት የማይዋጣና የማይላክ ነገር አልነበረም። ሁለት ሳምንት አስቆመን የሳውዲ መንግስት። ለምን? ለስሙ ጥሩ ስላልሆነ።
ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኝንም።
የሳውዲ ስደተኞች መከራ እኔ ለ26 ዓመት የተቀመጥኩት በእነኛ ዓመታት ውስጥ እጅግ በጣም ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል።
የሰማችሁት ነብዩ ሲራክን ነው። ነብዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብቷል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል።
ትልቁ ችግር ያሉት የሀገሪቱን የሚወክል ትክክለኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ይብሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያጡ አይገባም። በስር ታስረው ተገቢውን ቅጣት ሊሰጣቸው ይገባል እንጂ ለእስር ቤት በጣም ለበርካታ ጊዜ በእስር ቤት መጣል፣ እነሱን በድንበር አካባቢ መግደል፣ እነሱን የአካል ጉዳት ማድረስ፣ ይህ ሰብአዊ ድርጊት በእነኚህ ዜጎች ላይ መፈጸም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው ለዚህ ያደረሰን።
በሳውዲ እስር ቤቶች ውስጥ ያሉ ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ሕፃንን ጨምሮ 10 ኢትዮጵያውያን በእስር ቤቶች ውስጥ ሕይወታቸውን እንዳለፉ ይፋ ስለማድረጉ ተዘግቧል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ዑመር ሀሳብ አለው።
ኤምባሲው ከድሮ የተሻለ ነው። የተሻሻለ ነገር አለው። ፐርፌክት ነው ብለህ አትጠብቅም። እንዳልኩ ኤምባሲዎችን ሚንቋቸዋል። ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ እያንዳንዱን ሰብአዊ መብታቸውን አስከብሬ የተዘረፈውን አስመልሼ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላውጥ ያም ብሎ ይታገላል። ያም ሆኖ ግን እታች ያሉት ኤምባሲ አሰራር እታች ያሉት እስር ቤት መጥተው ያንተ ምናምን መብትን አያከብሩም። በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገወጥ ነው። ህገወጥ ያል በባህር የመጡ ልጆች አሉ። ለነዛ ጊዜ መታወቂያ ዲሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ። ቶሎ እንዲሳፈሩ ለማድረግ ነበር።
ነብዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራሉ።
ሙሉ ሰዓት ያለውን ችግር ለመፍታት ምንድነው መደረግ ያለበት ብዬ ማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመ ደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማለት ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስላ አካባቢ የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞውኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው አሁንም የተላኩት በቅርብ እንኳን የተላኩት። እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነትና በእውቀት አገሩን የሚያውቁ የዓለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው።
ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሀን የሀዘንና እንግልት ምንጭ እየሆነ ነው። የተለያዩ የሰብአዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በእርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣችኋለን። ሀብታሙ ስዩም፣ ዋሽንግተን ዲሲ።
አድማጮች፣ ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ቀርተውናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዲሞክራሲ መንሸራተት ወይም መቀልበስ የሚለው አነጋገር በዲሞክራሲያዊ መንገድ በተመረጡ መሪዎች የሚመሩና የዲሞክራሲን መቀጠል የሚያረጋግጡ የፖለቲካ ተቋማትን መዳከም ተከትሎ የሚመጣን የዲሞክራሲያዊ ስርዓትን መሸርሸር ነው የሚያመለክተው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ይህም ሂደት የቀዝቃዛው ጦርነት ካበቃ በኋላ በነበሩ ዓመታት ውስጥ የጀመረ ሲሆን ከዚያን ጊዜም አንስቶ እያደር እየተባባሰ መሄዱን ያወሳው ርዕሰ አንቀጹ ዲሞክራሲ በዓለም አቀፍ ደረጃ ላለፉት 15 ዓመታት በተከታታይ ከዓመት ወደ ዓመት መዳከምን ማሳየቱን የሲቪል ማህበረሰብ ቡድኖች ዘግበዋል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሲቪል ደህንነት የዲሞክራሲና የሰብአዊ መብት ጉዳዮች ረዳት ሚኒስትር አዝራዚያ በቅርቡ በስልክ ባደረጉት ጋዜጣዊ መግለጫ የተናገሩትን ጠቅሷል። እናስ የዲሞክራሲ ውድቀት ሲባል በተግባር ምን ማለት ነው? ርዕሰ አንቀጹ ይቀጥላል። የረዳት ሚኒስትሯ ነው ቃሉ።
One, autocratic rulers have obstructed elections that would have expressed the will of the people.
አንደኛ፣ አግላይ ህጎች የህዝብን ፍላጎት የሚያንጸባርቁ ምርጫዎችን አደናቅፈዋል። ነጻና ገለልተኛ የሆኑ የህግ አውጪዎችና ዳኞች ነጻነትን አምክነዋል። የሰብአዊ መብቶችንና የህዝብን መሰረታዊ ነጻነትም ጥሰዋል። ሁለተኛ፣ ሙሰኞች መረጃ እንዳይደርስ ገድበዋል። ይህም የህዝብን ሀብት ተጠቅሞ ዲሞክራሲያዊ አስተዳደር የሚያጎናጽፈውን የተሻለ መጪ ጊዜ በማደናቀፍ የህዝብ እምነት እንዲሸረሸር አድርጓል። ሌላው ቀርቶ መሰረቱን የጣለ ዲሞክራሲ ያላቸው እንደ ዩናይትድ ስቴትስ ያሉ ሀገራቶች ሳይቀሩ የፖለቲካ ጽንፈኝነትን፣ የሐሰት መረጃዎችን ስርጭትን፣ አድሎና ዘረኝነትን ያመነጨው ኢፍትሐዊነትን የመሰሉ ብርቱ ፈተናዎች ይገጥሟቸዋል።
ረዳት ሚኒስትሯ አክለውም አሁንም የሰብአዊ መብቶችን የሚያከብሩና ለዜጎች መብት የሚሟገቱ ማህበረሰቦች መኖራቸውን ብሎም የህግ በላይነትን የሚያስከብሩና ሁሉን አቀፍ ተጠያቂነት ያለው አስተዳደር መቀጠልን የሚያረጋግጡ እንዲሁም በጣም አዳጋች ለሚባሉ ችግሮች ሳይቀር ዘላቂ መፍትሄዎችን ማፈላለግ የሚያስችል አቅም የሚያጎናጽፉ መሆናቸውን እናውቃለን ማለታቸውንም ጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን በመጥቀስ ረዳት ሚኒስትሯ እንዳሉት ኃላፊነት ያለባቸው አገሮች የሰብአዊ መብት አያያዝን ከመፈተሽ ወደኋላ ማለት የለባቸውም ብለዋል። ይልቁንም ለመሻሻል በማሰብ ለጉዳዩ እውቅና ሊሰጡ ይገባል ነው ያሉት። ለዚህም ነው የሲቪል ማህበረሰቦች ክትትል በዋጋ የማይተመነው። ርዕሰ አንቀጹ ይቀጥላል።
Activists advocates and other members of civil society are essential to transparent, equitable.
የመብት ተሟጋቾች የማህበረሰብ አንቂዎችና የሲቪል ማህበረሰቡ አባላት ግልጽነት ያለው ሁሉን ያማከለና ለህዝብ ጥያቄ አፋጣኝ ቦታ የሚሰጥ አስተዳደር መኖር ቁልፍ ናቸው። የአካባቢ መሪዎችን ለማሳተፍ እና በዜጎች ላይ በጎ ተጽዕኖ ለማሳደር የሚያግዙ ባለሙያዎችን እገዛ ለማግኘት ከሲቪል ማህበረሰቡ ጋር መተባበር የሚቀርጹ ግቦች ወሳኝ ሚና ይኖራቸዋል።
የዲሞክራሲ መንሸራተት ወይም መቀልበስ በትብብርና በጋራ ብቻ ሊፈቱ በሚችሉ ዓለም አቀፍ መረጋጋትና ብልጽግናን በሚመለከቱ ጉዳዮች ላይ ብርቱ ፈተናን ይደቅናል። ዩናይትድ ስቴትስ አምባገነንነትን በመመከት ሙስናን በመዋጋትና የሰብአዊ መብት ከበሬታ በሀገር ውስጥም ሆነ በዓለም አቀፍ ደረጃ እንዲረጋገጥ ተባብረው ይሰሩ ዘንድ ተመሳሳይ አስተሳሰብ ያላቸው ወዳጆቿንና አጋሮቿን ትጋብዛለች። በያዝነው ሳምንት የተካሄደው ዓለም አቀፍ የዲሞክራሲ ጉባኤም ዓለምን በዚህ ጎዳና ለመውሰድ ወደፊት የሚያራምድ እርምጃ ተደርጎ ሊወሰድ ይችላል ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማኔ አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።